ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 11 ቀን 198 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 11 ቀን 2012 ዓመተ ምህረት ነው። በቀድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል ከዘምብ መሰብሰቢያ ማር አይቆረጥም በሚል ርዕስ የቀረበውን ሐተታ እናሰማለን። ከዚያም በዚህ ሳምንት ሽግግርን በሚመለከት ከኢሃፓ የቀረቡትን ጽሑፎች ማሰማት ጀምረናል። በዚህም መሰረት ዛሬ የ2010 ዓመተ ምህረት የዲሞክራሲ እትም ህዝባዊ ትግልና የሽግግር ጥያቄ በሚል የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በመላው ዓለም ለሁለት ሚሊዮን ሰዎች በሞት ምክንያት የሆነው የኮሮና ወረርሽኝ አሁንም መጨረሻው አልታየም ያለ ነው። በኢትዮጵያ ባለፉት 24 ሰዓታት በተደረጉ 4853 ምርመራዎች 195 ሰዎች በበሽታው መያዛቸውና ሁለት ደግሞ መሞታቸውን በዕለታዊው መግለጫ ተገልጿል። በዚህም መሰረት በኮሮና ቫይረስ የተያዙት ሰዎች ተከላላ ቁጥር 3954 የሞቱት ደግሞ 65 ደርሷል። የኮሮና ቫይረስ በህብረተሰቡ ውስጥ በሰፊው ተሰራይቷል የሚሉ ባለሙያዎች በቫይረስ የተያዙ ሰዎች ቁጥር እየጨመረ ሲመጣ የጤና ተቋማትንና የህክምና ቁሳቁስ አቅርቦትን ፈታኝ ሁኔታ ላይ ሊጥለው ይችላል ሲሉ ስጋታቸውን ይገልጻሉ። በተያዘ ዜና በዓለም ላይ በይፋ ከተነገረው ውጪ በአነስተኛ ግምት ከ130,000 ሰዎች በላይ በኮሮና ቫይረስ ህይወታቸውን ማጣታቸውን በ27 ሀገሮች የተደረገ የዳሰሳ ጥናት አረጋግጧል። የእንግሊዝ የዜና ተቋም ቢቢሲ ባካሄደው በዚህ የዳሰሳ ጥናት እንዳመለከተው እነዚህ ሰዎች ምርመራ ያልተደረገላቸውና ከሆስፒታል ውጪ የሞቱ ሲሆን ብራዚል፣ ጣሊያን፣ እንግሊዝና ደቡብ አፍሪካ ጥናቱ ከተካሄዱባቸው ቦታዎች የቀድሚያ ተጠቃሾች ናቸው። በሀገራችንም ከፍ ያለ ቁጥር ያላቸው ምርመራ ሳይደረግላቸውና ሆስፒታል ሳይደርሱ ከሚሞቱት ውስጥ ብዙዎቹ በኮሮና ቫይረስ የተያዙ መሆናቸው ይገመታል። ናሽናል ሴኩሪቲ ካውንስል በሚል ስም የሚታወቀው የትራምፕ አስተዳደር የጸጥታ ምክር ቤት ረቡዕ ሰኔ 10 ቀን ባወጣው መግለጫ ሁሉን ያካተተ ስምምነት እስኪፈረም ድረስ ኢትዮጵያ ግድቡን ውሃ እንዳትሞላ የሚያስጠነቅቅ መልእክት አዘል መግለጫ ማውጣቱ በርካታ ወገኖችን አስቆጥቷል። የትራምፕ አስተዳደር አርቅቆ ተግባራዊ ለማድረግ ያቀደውን የፍልስጤማውያንን መብት ረግጦ የእስራኤልን የበላይነት የሚያስከብረውን ዘረኛ ፖሊሲ ግብጽ አማላጅ በመሆን የአረብ ሀገሮችን ልታግባባ ትችላለች በሚል ስሌት ቀደም ብሎ በዋሽንግተን በተደረጉ ድርድሮች አሜሪካ በግልጽ በመርዳት ጣልቃ ገብነቷን ማሳየቷ ይታወቃል። ባለፉት ጥቂት ቀናት በቪዲዮ ኮንፈረንስ በሶስቱ አገሮች መካከል እየተካሄደ በሚገኘው ድርድር ላይም ከአውሮፓው ህብረትና ከደቡብ አፍሪካ ጋር እንደታዛቢ መገኘቷ የተነገረ ሲሆን በማናለብኝነት ማስጠንቀቂያ መስጠቷ ግን ብዙዎች አገሮዳሮችን አስቆጥቷል ተብሏል። በሌላ በኩል ምንም እንኳን የቴክኒክ ጉዳዮች ላይ መግባባት ላይ ተደርሷል ቢባልም ከስምንት በላይ የሚሆኑ የህግ ጉዳዮች ድርድርም ሆነ ስምምነት ያልተደረገባቸው መሆኑን የውሃ የመስኖና የኢነርጂ ሚኒስቴር አስታውቋል። በተያያዘ ዜና ቀደም እስካሁን ድረስ የግድቡ ስራ እንዲጓተት ተደርጎ ከፍተኛ ኪሳራ እንዲደርስ በማድረግ በኩል የውያኔው መሪ ደብረጽዮን ገብረ ሚካኤል ከፍተኛ ድርሻ አለው በማለት አለማየው ተገኑ የተባለው የቀድሞ የውያኔ የውሃ የመስኖና ኢነርጂ ሚኒስቴር ተብየው ለዜና ተቋሞች በሰጠው ቃለ ምልልስ ክስ አቅርቧል። በመጨረሻም በምስራቅ አፍሪካ የተለያዩ አካባቢዎች በሚቀጥሉት ወራት የአንበጣ መንጋ በብዛት ሊፈለፈል የሚችልበት ምቹ የአየር ሁኔታ እንደሚኖር ኢጋድ የተባለው የምስራቅ አፍሪካ አገሮች ማህበር ረቡዕ ባወጣው መግለጫ ገልጿል። በተቋሙ ትንበያ መሰረት የሱዳን ደቡባዊ ክፍል፣ መላው የደቡብ ሱዳን ግዛት፣ ምስራቃዊና ምዕራባዊ የኢትዮጵያ ክፍሎች፣ ሰሜን ሶማሊያና ሰሜናዊ የኬንያ ክፍል የአንበጣ መንጋ በብዛት የሚፈለፈልባቸው መሆኑን በጥናት ማረጋገጡን አስታውቋል። ካሁኑ በአንዳንድ አካባቢዎች በቅርቡ የተፈለፈሉና መብረር ያልጀመሩ አንበጣዎች የታዩ መሆናቸውንም ተቋሙ ገልጾ ከነዚህም ውስጥ በኬንያ ቱርክና መርሳቤት፣ በኢትዮጵያ ድሬዳዋ፣ አፋር፣ ትግራይና ሶማሊያ አካባቢዎች ይገኙባቸዋል ብሏል። ወዲ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ልትቆዩ በትህትና እንጋብዛለን።
ዝምብ መሰርሰቢያ ማር አይቆረጥም። አመት አልፎ አመት ሲተካ ይበልጥ ነቃን። ደም ተከፍሎበት የተገኘን ትምህርት ህዝብ ይገነዘባል ሲባል መደናገሩ የተመረጠ የመሰለ ከጊዜ ወደ ጊዜ ጨቋኞች ሲጫወቱብን መከረማቸውን ስንታዘብ ወይነዶ ብቻ የሚያበርደው አልሆነም። ስህተት ይደጋገማል። በአገር ላይ ጉዳቱም እንዲሁ ሲተናከር ቆይቷል። ፋሽስትን ሲተካ እንዳላየን ሁሉ ባለነፍቶ ሲመጣ ሙሴ ወይም ነጻውጪ መጣ ብሎ መደናገሩ ከተጠናወተን ጊዜም እያለፈ ነው። ነጻ ያልወጣ ነጻ አውጪ ብለው ሊመጻደቁብን የሞከሩት ሳይቀሩ የቀጣይ እረኞች ዋና መጋዣዎችና ጠበቃዎች ሆነው ይገኛሉ። ላም ባልዋለበት ኩበት ለቀማ፣ ከዝንብ መሰብሰቢያ ማር ቆረጣ፣ የጅሎች ጎዳና እጣ ክፍላችን ሆኖ ተብትቦናል። አገርን ማዳን የሚለውን ግዳጅ መገንዘብ ያቃተን መስሎ ዓለም እየታዘበን ነው ብንል ማጋነን አይሆንም። አገር አድን ትግሉ የኢትዮጵያውያን እንጂ የማንም ባዕድ ግዳጅና ኃላፊነት አይደለም። ለምን ለኢትዮጵያ መታገል እንዳለብን የሚጠይቀንና የሚሞግተን ሊኖር ባይችልም አገርን የረሳንና ከርሳችንን ያስቀደም ስንመስል ጥያቄው ቢነሳ አግባብ ያለው ነው። ዘረኞችና ጽንፈኞች ባለውለታ አገራቸውን ክደው በአገር ጠልነት ቢሰማሩ መገረም አይጠበቅብንም። ከውልደታቸው ተረግመዋልና ነው። የዘረኝነት ወረርሽኝ መድኃኒት የለውም። ትምህርትን ከጠሉ ደግሞ ከድንቁርና መቼም የማይገላገሉ ግደይና ገርባዎች መሆናቸው የሚታወቅ ነው። የቀረው ቢቀር ግን የንዑስ ከበርቴውን መንጋ ብንጠላውም እንኳ ወደ ታቢሶች ብለን ሁሉንም ብንቀየም እንኳ የአገራችን ንጹህና ብዙዎች ሕፃናት ህሊናችንን ሊነኩትና ሊኮረኩሩት ይገባቸዋል። ሆዳም አውሬዎች ካልሆንን በቀር የኢትዮጵያ ሚሊዮኖች ሕፃናት ሲሰቃዩ አላየንም፣ ሲበደሉ አልሰማንም፣ ወጣቶቹ ሲፈጁ አላወቅንም፣ ሲታገቱ ታዲያ ምን ይሆን ልንል አንችልም። ካስቻለን ልበቢስ አውሬዎች ሆነናልና ከኢትዮጵያ ጠላቶች ጋር የምንመደብ እንሆናለን። ወገኖች በየአረብ አገሮች ሲሰቃዩ፣ እህቶቻችን ለባዕድ መጫወቻ ሲሆኑ፣ ሕፃናት ተርበው በየመንገዱና መንደሩ ሲረግፉ የሚቆጭ ህሊና፣ የሚናደድ ነፍስ ከሌለንማ በድን ከሆንን ውሎ አድሯል ማለት ነው። ትውልድ ለትውልድ ግዳጅንም አገርንም ያስተላልፋል። ፍትሕ የሰፈነባት አገር ለመጪው ትውልድ ማስተላለፍ ደግሞ ግዴታችን ነው። ሚሊዮኖች መስዋዕት ሆነው ያቆዩንን አገር ግጠንና ቸል ብለን አስበልተን ለተተኪው ትውልድ ምድረ በዳና አዋራ ብቻ ልናወርስ መጠበቅ መቼም ታሪክ ይቅር የማይለው ኃጢአትና ጥፋት ነው። የምን ቸገረኝ ወይም እኔ ከሞትኩ ሰርዶ አይብቀል አህያ አይነት ትውልድ መሆን የለብንም። ለምታኮራ አገር ወለዱን የሚሉትን ንጹሕ ሕፃናት አናሳፍራቸው፣ መከራም አናውርሳቸው ማለቱ ተገቢ ይሆናል። ኦሮሞ አባ ምናምንቴ ሰውን ባሪያ ብሎ ሲሸጥ ካልተውክ እወጋሃለሁ ያሉትን አጼ ምኒልክን፣ ለጥቁር ሕዝብ አርአያ ሆነው የባጁትን እኚሁኑ አጼ በጠላትነት ፈርጀው ዛሬ የሚቀበጣጠሩትን ማፈሪያዎች ስናይ ማዘናችን ሲያንስ ነው። ባለውለታቸውን እንኳ ማወቅ የተሳናቸው ተራ መሐይሞች ናቸው። አፍሪካውያንን ለባርነት የዳረጉ አረቦች ውላጆች፣ መጋዣና አሽከር የሆኑ ገኛዎች፣ ማንነታቸውን ገላጭ በቂ ቅጽል የለንም። አንደኛውማ መጽሐፍ ጽፎ ኢትዮጵያዊ ከምንሆን ጣሊያን ቅኝ ግዛት አድርጎ በነበረ ብሎ የተቆጨ ነው። ሌላኛው ደግሞ ከኢትዮጵያውያን ጋር ያለን ግንኙነት እና ዝምድና በአዳምና ሔዋን ዝርያነት ብቻ ነው ብሎ ተሳልቋል። ወያኔ አማራ ተራማጅ የሚባል የለውምና ከነሱ ጋር አብረን መኖር አንችልም፣ መገንጠል መገነጣጠል አለብን ያለ ነው። ወያኔ ስንል ደግሞ በስማቸው እነ ስብሃት ነጋ፣ አረጋዊ፣ አባይ፣ አባይ፣ ስዩም፣ መለስ፣ ግደይ፣ አዜብ ማለታችን ነው። ዛሬ በሕይወት ያሉት ኢትዮጵያዊ ነን ሊሉን የሚቀጡት እነሱን ዛሬም ደግፈው በአገራችን ላይ ተንች የሆኑት ጉዶች ሁሉም የማይታረሙ የአገር ጠላቶች ናቸውና የትውልድ ግዳጃችን እነሱን መታገልና ማጥፋት መሆኑን ማንም ሊስተው አይገባም። ለሳውዲና ቃታር ወሃቢስቶችና ሳላፊስቶች የተጎነበሱና የተገዙ ባለምንጫዎች ዓለምንም ጥርጥር የአገር ጠላቶች ፋሽስቶችና ፍጹም ጸያፍ ዘረኞች ናቸው። ኦሮምኛ ተናጋሪ አልሽባቦች አይሲሶች ከአመታት በፊት ለህዝብ ሊታገሉ የተነሱትን ድርጅቶችና የህዝብን ትግልንም ያደናቀፉና ለውያኔም ያደሩ ባንዳዎች ዛሬም ሰማይ ከመሬት ቢገጥ ተሻሽለው የህዝብ ጎራ ሊገቡ የሚችሉ አይደሉምና እነሱን ህዝባዊ ወይም ኢትዮጵያዊ ሊሉን ደፋ ቀና የሚሉትን እውረ ልቦች ወግዱ ማለት ግዴታችን ነው። ስንቴ እንሞኛለን? ስንቴ ሲጫወቱብናል? እስከመቼስ ያደናግሩናል? ያለፈ ያገደመውን አብሽዋም ፋኖ ብንል በሳምንት እጅ ሲሰጥ አሳፍሮን ቁጭላል። የመጃጃል ደዌ አመረቀዘብን? የስንቱ ጀግና ዝርያ የነበር ነው? ምን ነካንና ነው ለሆድና ፍራት ተገዢ የሆነው? የኢትዮጵያ ህዝብ አሁንም ሁሉን ከሃሊ እንጂ ብርክርክ አይደለም። ዛሬ ቃሪያ ድምጾች መድረክ ቢይዙም ረጋ ያለው ህዝብ ሲነሳ ማዕበል እንደሚሆን የቅርብ ጊዜ ምስክር ወያኔ ራሱ ነው። ለረጅም ዓመታት ታሪክ ዋሸ የሚያሰኝ ሁኔታ ውስጥ ገብተን ብንዳከርም ታሪክም አልዋሸ ህዝብም አልተበላሸ ማለቱን እንመርጣለን። በምንም አይነት የትግራይ ህዝብ ኢትዮጵያዊነቱን አልካደም እንዳልነው ሁሉ ሰፊው የኦሮሞ ህዝብ ኢትዮጵያዊነቱን አሁንም አክብሮና አፍቅሮ የያዘ መሆኑን አንጠራጠርም። እነገረሱን፣ አብዲሳን፣ ጃጋማን፣ ታደሰን ወዘተ በነገርባና ጋቢሳዎች አንተካም። በላይ ዘለቀ ሌላ፣ እነገዱ ሌላ። ባንዳን አርበኛ ብሎ መውሰድ ማክተም አለበት። መለስ መተብን ብለው ደረት የደቁት ህዝብን ይቅርታ ሳይጠይቁ መቼም ቢሆን መች ህዝብ ይቅር ሊላቸው አይገባም። የፋሽስቶችን ጫማ የሳሙ የላሱ የህዝብን እግር ሊያጥቡ አናምናቸውም። የወያኔን ጳጳስ የተሳለሙ የነ አቡነ ጴጥሮስ ልጆች ተዋህዶዎች ሊባሉ ከቶም አይፈቀድም። አንዋር መስጊድ የግድያ መስክ ሲሆን ከገዳዮቹ ጋር የቆሙት ዛሬ የሙስሊሞች ወገኖቻችን አጋር ሊሆኑም አይጠበቅም። ፋሽስቶች በእህቶቻችንና በእናቶቻችን ላይ ግፍ ሲፈጽሙ አብረው የነበሩ ዛሬ የጭቁን ሴቶች አፈቀላጤነን ቢሉ ሲያሾፉብን እንጂ ሌላ ትርጉም የለውም። ነገሮችን ከይዘታቸውና ከታሪካቸው ሳንለይ ለመፈረጅ ለመተንተን መቻል ተገቢ ነው። ትላንት ደብዛቸው የጠፋውን ጀግኖች ስም አናነሳም ያሉ ዛሬ የደንብ ዶሎ ታጋጆችን ስም ማንሳት ቢቀፋቸው መገረም የለብንም። ዘር ከልጓም ይስባል ሆኖባቸው የከረሙትም ባንዳነትና ክህደት አንጃነት መለያቸው ሆኖ የቆየባቸው ጉዶች ዛሬ ከኮሎኔሉ ጫማ ስር ወድቀው ቢገኙም አዲስ ሊሆንብን አይገባም። ማን ጠላት ማን ወዳጅ በሚለው አብይ ጉዳይ ላይ ግንዛቤያችን ጥራታችን ምንም ያልደፈረሰ መሆን አለበት። ላምባሏልበት ኩበት ፍለጋ ያብቃ። ጠቅለል ላለ ጸጉር ዘርዘር ያለ ሚዶ ለዘረኞች መንጋ የተባበረ ህዝብና ኢትዮጵያዊ ትግል ኢትዮጵያዊነት ያቸንፋል። ጀግና ሰው የት ገባ?
ታማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑራችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን ፖለቲካው ጮሌ መርህ አልባ ጉዞ ማጣፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋጭ ሰው በላ ጥርስ ለጋሽ ህሊናን አማጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ በጣረሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሽፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናችን ንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሸዋ መሬት ስንት ይወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰው እሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ
ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ አንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስተዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ ያንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመሰመስ በአገር ሲቦጠቦጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ ያገር ህዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ነጻነት ጭቆናን እንጂ ታጋይን አይገፋም። በኢትዮጵያ ፖለቲካ ውስጥ በተደጋጋሚ የሚስተዋለው አንዱ ገዢ ሲወድቅ ተተኪው በሬሳው ላይ ቆሞ ዘራፍ ማለቱ የተለመደ መሆኑ ነው። የንጉሠ ነገሥቱን መንግሥት ደግፈው ከታሳሱ 1953 ዓመተ ምሕረት ግርግር በኋላ እንኳን የሕዝብ ስቃይ አይገባንም ብለው የነበሩ ተማሪውን ጥያቄ በማቅረቡ ብቻ ሲቀጠቅጡት የነበሩ የሰራዊት አባላት አገዛዙ መውደቁ የማይቀር መሆኑን ሲረዱ ተሽቀዳድመው ስልጣን በመያዝና አብዮታዊ በመምሰል ስድሳ የቀድሞ መንግስት ባለስልጣናትም ሆነ አልቀበል ያሏቸውን ሁሉ ከራሳቸው ጀነራሎች ጋር ደምረው ገድለዋል። እነሱን የተካ ወያኔም የደርግን ሹመኞች በሙሉ ዘብጥያ አውርዶ የማይፈልጋቸውን ገሎ ሌሎቹንም ጠፍሮ አቆይቶ ስልጣኑን ሲያደላድል ለኳቸዋል። ህዝቡ ግን ነጻነት ሳይሆን ባርነት ተጭኖበት እስካሁን አለ። የሁሉ ወንጀል ተፈጽሞ በኢትዮጵያ ህዝብ ላይ ላደረሱት ጥፋቶች አንዳቸውም ወንጀለኞች ጥፋታቸውን ሲያምኑና ይቅርታ ሲጠይቁ አልተስተዋሉም። ባሳሪዎቻቸው ታሰሩ፣ ባሳሪዎቻቸው ምህረት አገኙ ተብሎ ከእስር ተፈቱ። ሲታሰሩም ህዝብ አልመከረበትም፣ ሲፈቱም የሚያውቀው ነገር የለም። ይህ አይነቱ በህዝብ መብት ላይ መቀለድ ይቁም ብሎ ነው ህዝቡ ደሙን ያፈሰሰው። አሁንም ከብዙ ተሞክሮ በኋላ በገዦች ቀልድና ቧት ሊደናበርና አብሮ ሊያጨበጭብ አይገባም። በዚህ አይነት በሚደረግ የጀጆች የርስ በርስ ሽኩቻ በሚወሰድ እርምጃ ሁሉ የህዝብ መብት ይከበራል ብሎ የሚጠብቅ ካለ ነገሩ ያልገባው ብቻ ነው የሚሆነው። ስለዚህም ረጋ ብሎ ማስተዋል ይኖርበታል። ከዚህ በፊት የተደረጉ በአገዛዙ የተፈጸሙ ግድያዎችና እስሮች ሌላም አይነት ቅጣት ተብዬ ግፎች በሙሉ ቂምና በቀልን ያዘሉ የአገዛዙን እድሜ ለማራዘም እንዲረዱ የተደረጉ እንጂ ህዝብ በመፍቱ ተጠቅሞ የፈጸማቸው ቅጣቶች አይደሉም። ባለመሆናቸውም ከጥቅማቸው ይልቅ ጉዳታቸው አመዝኖ ይታያል። ስለዚህ ተበቀሉበት እንጂ ትምህርት ተገኘበት ሊያስብ የሚችል ነገር የለውም። በመሆኑም የሞተውን ቀብሮ የተጎዳውን መንገድ ጥሎ መቀመጥ እንደ ባህል እንዲቆጠር እየተደረገ ነው። እውነተኛ ታጋዮች ትግሉ ነው ህይወቴ ብለው የተነሱ በመሆኑ ሁኔታው ሞቅ ሲል ከበሮ የሚደልቁ፣ ሲቀዘቅዝ ደግሞ የሚደበቁ፣ በተጣሉት ላይ የሚስቁ፣ በጣዮችም ላይ የሚቦርቁ አይደሉምና ህዝብ የጨለምተኝነት ዳመናውን ገፎና የትግሉን ቀንዲል አብርቶ መጓዝ ያለበት መሆኑን በተግባር ያስመሰክራሉ። የኢትዮጵያ ህዝብ በአፍ ወሬ ተታሎ ተግባርን በይቅርታ ማሎ የሀገሩን ሁኔታ በቸልተኝነት የሚያይ ሲሆን ያኔ እንዳሉት በ30 አመታት ውስጥም ሳይሆን ከወዲሁ ኢትዮጵያን ከመድረገት አጥፍተው ሊያሳዩን የዛቱበት ጉዳይ ገሃድ ይሆናል ማለት ነው። ሰው በጎ ሲሰራ ማመስገን፣ መጥፎ ሲያደርግም ዝም ብሎ አለመመልከት ተገቢ ነው። በምንም አይነት መለኪያ ቢታይ የነ አብይና ለማ የወያኔ አዴግ አገዛዝ ህጋራዊታቸውን ይዘው ለኢትዮጵያ በጎ ነገር መስራት አይቻላቸውም። ያም በመሆኑ ነው የተገንጣይ ቡድኖችን ጦር ከኢትዮጵያ መከላከያ አለያም በሱ እዝር ባሉ የክልል ተብዬ ጠባቂ ኃይሎች ስር ተቀናጅተው እንዲሰሩ የሚስማሙት። ዘረኞች ለኢትዮጵያ በጎ ነገር ያመጣሉ ብሎ ሲሉት እሺ ብሎ አሁን ከፍቶ የሚጠብቅ ካለ እሱ ቂሎች ሁሉ ሲመክሩ ዘግይቶ የደረሰ ቂል መሆን አለበት። በራሱ ላይ ሲታደም የሚያጨበጭብ ጤነኛ ዜጋ ይኖራል ብሎ ማለት ከባድ ስለሚሆን ትግሉ ፈሩን እንዲለቅ የሚያደርጉ አዋሽ መፈክሮችን አንግቦ ባልሆነ ጎዳና መጓዝ ብልጠትም ብስለትም ዝመናም ሀገር ፍቅርም የሚገለጡባቸው ድርጊቶች ሆነው ሊስተዋሉ አይችልም። ሁኔታዎችን ሳያገናዝቡ የሚወሰዱ ግልብ ውሳኔዎች ሁሉ ለሀገር ጠቃሚዎች እንደማይሆኑ መታወቅ ይኖርባቸዋል። ለምንድን ነበር ህዝብ ያንን ሁሉ መስዋዕትነት ሲከፍል የኖረው ብሎ መጠየቅም ተገቢ ነው። መልሱ በማያወላዳ መልኩ ለኢትዮጵያ ህዝብ ልዕልናና ለሀገር ነጻነት የሚል እንደሆነ ጥርጥር የለውም። ጥያቄው መስዋዕትነቱ የወያኔን ወንጀለኞች በማሰር ያከትማል ብሎ የሚያስብ ካለ የትግልንም የበደልንም የዓላማንም ምንነት የተረዳ ነው ብሎ ማለት ያስቸግራል። በዚህም ረክቶ ትግልን እንዳበቃለት አድርጎ በመቁጠር ከበሮን ጠፍሮ የሚዘል ካለም አልሸሹም ዞራሉ እንዲሉ ይሆንበታልና ቢያስብ ይበጀዋል። ከበሮ የጠፈሩት በስርዓት ሲፈቱ ሌላ ጠፋሪ ማየት ለቆዳውም ለነራቹም የማይጨነቁ መሆንን ማስመስከር ነው። ከዚህ ሌላ በደስታ ላይ ማሾት ይሆናል። ወያኔ ሀገር ሊያጠፋ የመጣ ነው ተብሎ ሲነገር አልሰማ ያለ ህዝብ እውነትነቱን በባድሜ እልቅት ላይ አረጋገጠው። ከዚያ በላይ በሰላም ስም ከሁለቱም ወገን ላለቁት ህዝቦች ያለምንም የደም ካሳ የመታሰቢያ ሐውልት ምስረታ ጦርነቱን በፈጠሩ አምባገነኖች በሻቢያ በኩል ኢሳያስ አፈወርቂ ራሱ በወያኔ በኩል ኮሎኔል አብይ በውክልና እርቅ አወረድን ብለው ሲተቃቀፉና ሲሳሳሙ በየድርጅቶቻቸው ቀስቃሽነት ስላስጨረሱት ህዝብ ትንፍሽ አላሉም። ያለምንም የደም ካሳ የሟች ቤተሰቦች አስተዋሽም ሳያገኙ የትም እንደተወረወሩ አሉ። ታዲያ ይህ አይነቱ ውሸት ነው ዘላቂ ሰላም የሚፈጥር? የህዝብን ወገን የኢዩሊንዳን ያጫጮውኝ ልልታ የእንደመር ዋይታን ባያጅብም አብሮ ባይደንስም ባይበላም ባይጠጣም ሰላም ፈላጊ ነውና የሀገርን ሰላም በተለይም የህዝብን ፍቅር የሚፈጥር ነገርን ሁሉ ከማድነቅ አይቆጠብም። ሆኖም ግን መሰረታዊ ትግል የተደረገበትና መስዋዕትነት የተከፈለበት ጉዳይ ህዝብን የስልጣኑ ባለቤት ለማድረግ ነውና በማንኛውም አይነት ማደናገሪያ ተዘናግቶ ከዓላማው ተቀቀይልም። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባሶስት ቁጥር አራት መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት ዓመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ተበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በትዕቢት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ በአንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። አዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ቢሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል። በታረሙት ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዴሞክራሲያዊ ስርዓት ካልተተካ በስተቀር የሀገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዴሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ እያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ቢበዛ ከተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበውም የሚያስፈጽመውም ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳን የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሐቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። ባሽዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ግርፍ ፈለስኖ ለሳስኖና አውሸልሽሎ የስልጣን ዕድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የሕግ አውጭና ተርጓሚው ተቋማት በፈላጭ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ሕግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላለፍ አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አቅጣጫ ለማስተካከል የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራት ይችላልች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የእምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይስተናከለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ ሁኔታ በግሃድ በሚታይባት አገር ወያኔ ለእርቅና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አሳፈራቸው እንጂ ስምምነቱን አልቸራቸውም። ትናንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። የጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም። ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዲሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዲሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዲሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዲሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዲሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመትቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች፣ ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር። ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምጹ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በአገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በአገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የአገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር፣ ከተለወጠስ ለውጡ ምን ማካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለው የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ርዕዮ ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚያ ካለ አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ነጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከ ታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ድርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ የፍትህ ያስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርትዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከክርና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም ምረት የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ኢህአፓ እንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረ ስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ኢህአፓና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፈኖ ህዝቡን ለመከራና ለችግር ያገሪቱም ለዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ያባ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዴሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቆልፍ ቆልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነው ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ የፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3 4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ አላስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይተለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። የኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከመንግስቱም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጣናከር በኩል ተገቢው ሚና ከተጫወቱ የተለያዩ የህብረተሰብ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ። ቀለነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ ግንባርክን አሳየ ግንባርክን አሳየ